ከ16 ዓመቷ ጀምሮ በሙዚቃ፣ በፊልም እንዲሁም በፋሽን ዲዛይን ላይ ስትሳተፍ ቆይታለች። ነርሲንግ ተምራም ተመርቃለች። ማህሌት አፈወርቅ ወይም ብዙዎች በሚያውቁት ስሟ ማፊ የዛሬ 9 ዓመት አካባቢ ግን ሁሉንም ነገር እርግፍ አድርጋ በመተው ሙሉ ለሙሉ ወደ ፋሽን ጎራ በመቀላቀል ማፊ ማፊ የሚል የፋሽን ዲዛይን ስም ይዛ መስራት ጀመረች። ባህላዊው የኢትዮጵያ ጥለትና ፈትል ከዘመናዊ ንድፍ ጋር እያዋደደች የምትሰራቸው ዲዛይኖችና ልብሶች በአጭር ጊዜ ውስጥ ተወዳጅነትና ታዋቂነትን አትርፈውላት አሁን ላይ ኢትዮጵያ ውስጥ ስማቸው ከሚጠሩ ዲዛይነሮች ቀዳሚውን ቦታ ትወስዳለች። ማህሌት ወይም ማፊ ስራ ስትጀምር እንዴት እንደነበረ እንዴት አስታውሳለች?
መጀመሪያ ስንጀምር እኔም የፋሽን ትምህርትን በዛው ይህ ነው የሚባል የፋሽን ዲዛይን ትምህርትን የሚሰጥ ትምህርት ቤቶች ኮሌጆችም አልነበሩም እና የነበረኝ አንድ ነገር በጣም ፍላጎት ነበረ። ክፍተት ይታየኝ ነበር። የዛን ጊዜ የነበረው የኢትዮጵያ ውስጥ የነበረው ፋሽን ኢንዱስትሪ በተለይ ነው በደንብ ገጭተዋበት በጣም ከባድ ነበረ። የመጀመሪያ ደግሞ እናቴ በተለይ በጣም አንድ የስፌት ፋሽን ገዛችልኝ። ትንሽ ሱቅ ደግሞ ተከራየ እና በቃ በሱ ነበር የጀመረ። ያ ከተደረገልኝ ትንሽ ገለዳ የሚደርስበት ነበረ። ስለዚህ በቃ ቆራጭ ፋሽን ዲዛይን ማድረገውን መማቀውኑ ለማድረግ እኔ ነበርኩ ከደንበኞች ጋር ላይ የተነጋገርኩ ሴት መሆን ይሁን ነገር የጀመርኩ በዛ ወቅት እና ያው ቀስ በቀስ ግን ነገሮች እየተቀየሩ
የውስጥ ስሜቷን በማዳመጥና ፍላጎቷን በመከተል ብቻ የገባችበት የልብስ ዲዛይን ዘርፍ የወሰዳት መንገድ ቀላል አልነበረም። በወቅቱ የፋሽን ትምህርት ቤትም ሆነ የእሷን አይነት ዲዛይኖች የሚቀበል ገበያ ባልነበረበት ወቅት የፋሽን ስራን እራሷን ማስተማር እንደነበረበት ታስታውሳለች። ማፊ ማፊ የሚለውን የንግድ ምልክት ለማሳደግና እውቀቷን ለማጎልበትም የተለያዩ ማህበራቶች አባል መሆንና ብዙ መጣር ነበረብኝ ትላለች።
መጀመሪያ ስንጀምር እኔም የፋሽን ትምህርትን በዛው ይህ ነው የሚባል የፋሽን ዲዛይን ትምህርትን የሚሰጥ ትምህርት ቤቶች ኮሌጆችም አልነበሩም እና የነበረኝ አንድ ነገር በጣም ፍላጎት ነበረ። ክፍተት ይታየኝ ነበር። የዛን ጊዜ የነበረው የኢትዮጵያ ውስጥ የነበረው ፋሽን ኢንዱስትሪ በተለይ ነው በደንብ ገጭተዋበት በጣም ከባድ ነበረ። የመጀመሪያ ደግሞ እናቴ በተለይ በጣም አንድ የስፌት ፋሽን ገዛችልኝ። ትንሽ ሱቅ ደግሞ ተከራየ እና በቃ በሱ ነበር የጀመረ። ያ ከተደረገልኝ ትንሽ ገለዳ የሚደርስበት ነበረ። ስለዚህ በቃ ቆራጭ ፋሽን ዲዛይን ማድረገውን መማቀውኑ ለማድረግ እኔ ነበርኩ ከደንበኞች ጋር ላይ የተነጋገርኩ ሴት መሆን ይሁን ነገር የጀመርኩ በዛ ወቅት እና ብዙ ቻሌንጆች አለብኝ። ትልቁ ቻሌንጅ በእኔ በኩል ነበረ አንደኛው የፋሽን ኢንዱስትሪ ኢትዮጵያ ውስጥ አሁን ማድረግ ወይም በጣም ገና መሆን እሱ ቻሌንጅ ነበረው። ከባድ የሚያደርጋቸው ነጥቦችን ነበረ ግን በዛም ኦፖርቹኒቲ ነበረ። ብቁ ባለሙያዎች አለመኖራቸው፣ በፊት ትምህርት ቤቶች ዩኒቨርሲቲዎች አለመኖራቸው፣ በቂ ገበያ የተዘጋጀ ገበያ ማርኬት አለመኖሩ፣ በተለይ ደግሞ ኦንላይን ሲስተም ስንሄድ ያለው ችግር ሁ እንደዚህ ነበሩ። ድረሱን ደግሞ በቻልናው ዓለም አቀፍ ገበያ ላይ እሱን ገበያ ደግሞ ፔኔትሬት አድርጎ መግባት
ማፊን ከተለያዩ ዓለማት የሚገቡ ዘመናዊ ልብሶች ባሉበት ሀገር ላይ ባህላዊ ጥበብ የተቀላቀለበት ብዙ ሰዎች የሚሳተፉበትና ጊዜ የሚፈጅን የጥበብ ስራ እኩል ለገበያ በማቅረብ መወዳደሩ አይከብድም ወይ ስል ጠይቂያት ነበር።
ገበያው የለመደው ከተለያየ ዓለማት በተለይ ከቻይና በጣም ብዙ ልብሶች በርካሽ ዳምፕ እንዲደረግበት ማለት ይቻላል ኢምፖርት እንዲደረግበት ሀገር ነው እና ትሬንዳቸውን ዓለም ላይ የሚታያቸውን አይነት ልብሶች አግኝቶች መግዛት ይቻለች በጣም ርካሽ ዋጋ ማለት ይቻላል። እና የእኛ ገበያ አሁን እንደዚህ ከተለያየ ሀገር በርካሽ ኢምፖርት አድርገው ለሚሸጡላቸው ሰዎች አይደለም የኛ ጋር ደንበኞቻችን ወይም ቀጥታ የምንሸጠው ለነሱ አይደለም። ምክንያቱም እሱ ማስ ማርኬት ነው። ያኔ ደግሞ ድርጅት የሚሰራ ወይም የሚሸጥነው መንገድ ደግሞ በጣም ረጅም ሰዓት ተፈጅቶ ተሸምኖ ከብሎ ያ ነገር ሄዶ እንግዲህ ኤቲካል ፋሽን ብራንድ ነው ቢልድ ማድረግ የተፈለገው እና ሲጀመር በብዛት ሰርተሽ ለእነዚህ ሁላቸው መሸጥ አትችይም። በቃ የራስሽን ኒች ማርኬት ነው የምትፈልጊው። ስለዚህ ለእኛ ደንበኞች መካከለኛ ደረጃ እና ከዛ ከፍ ያሉ ገቢ ያላቸው ሰዎች የሚገዙትን አይነት ልብሶች ናቸው የምናመርተው። ገና ግን ገና አልተነሳም።
ማፊ ማፊ ኮቪድ-19 ወረርሽኝ ሆኖ ወደ ሀገር ሲገባ ሙሉ ለሙሉ በሚባል ደረጃ ገበያው እንደቆመበት የምትገልጸው ማህሌት አሁን ላይ የፊት መሸፈኛ ጭንብሎችን በማምረት ሰራተኞቿን ማቆያትና እንዲሁም ኮቪድን መዋጋት እንደቻሉ ታስረዳለች።
ያው ኮቪድ ከገባ ጀምሮ እኛ የነበሩን ትንንሽ ኦርደሮች ሱቃችንን የነበረን ገበያ ሙሉ ለሙሉ ነው የቀረው። በተለይ የውጭ ሀገር ኦርደሩ 100% ነው የተሰረዘበት። ምንም አይነት ገበያ አልነበረም። ያው ሰውም ድንጋጤ ላይ ነበር ሁላችንም። ያው ንግዱን የምታስቸግር ጊዜ አልነበረም። ሶስቱ ነበር የደረሰብን የመጀመሪያ አጋጣሚ። ግን በኋላ ሰራተኛ ያለሽ ይህን ሁሉ የተነሳበት ደግሞ ብራንድ እያለ ዝም ብሎ ፍቶ እጃባቸው መቀመጥ ይችላልና እኔ ወዲያውኑ ኢትዮጵያ ብረንድ ሳይገባ ለዚያውም ማስኮችን ዩቱብ ላይ እያወጣን የሚሰራውን ነገር አዳዲስ ፓተርኖችን አውጥተን በጣም በተመጣጣኝ ዋጋ ሊሰሩ የሚችሉ ማስኮችን ማምረት ጀምረን ነበርና ወዲያው ኢትዮጵያ ውስጥ ደግሞ ከገባ በኋላ የእርዳታ መሰባሰብ እንደዚህ አይነት ፕሮግራሞች ስለነበሩ መጀመሪያ የሰራናቸውን 1000 ማስኮች ያው ሰጠንና ከዛ እሱ ደግሞ ታናስበው ቀስ በቀስ የተለያዩ ትዛዞችን አመጣለን። የተለያዩ ትንንሽ ድርጅቶች፣ ባንኮች ከኛ መግዛት ጀመሩ እና ቁጥሩም እየጨመረ መጣ። ከዛ መንግስትም ግዴታ አደረገው። ስለዚህ በቃ ሙሉ ለሙሉ ሰራተኞቻችንንም ስራ አለመጣት እኛም እንደ ድርጅት ደግሞ ሰርቫይቭ ለማድረግ በደርግ የተሰሩ ማስኮችን ነበር የምንሰራው። አሁንም እሱን ነው የምንሰራ ያለ ነው።
ማህሌት አፈወርቅ እንደ አውሮፓውያን አቆጣጠር በ2012 በኒውዮርክ የአፍሪካ ፋሽን ሳምንት ላይ ምርጥ የአፍሪካ ዲዛይን ሽልማት እንዲሁም በ2017 የፈጠራ ሽልማትን የተቀበለ ሲሆን በለንደን፣ በበርሊንና በተለያዩ የአፍሪካ ሀገራትም ላይ ስራዎቿን በየአመቱ ታቀርባለች። ማህሌት አፈወርቅ ማፊ ማፊ የሚለውን የንግድ ምልክቷ ዓለም አቀፍ የሆነ ጥራትን ለማቅረብ በታታሪነት ስለሚሰራ እንዲሁም ቀጣይነት ያለው ምርቶችን ስለሚያቀርብ ውጤታማ እንደሆነ ትናገራለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።